ኦኬ፣ የእግዚአብሔር ስም ብሩክ ይሁን። እንደምንሰነበታችሁ፣ ሳምንታችሁ እንዴት ነበር? ጌታ ታላቅ አምላክ ነው እና ሳምንታችን ሁሉ በሰላም ጠብቆ ለዚህ ቀን ደግሞ እሱ በሰራት ቀን ደስ ይበለን ይላል። እግዚአብሔር በሰራው ቀን ደግሞ እግዚአብሔር በሰራው ቀን ውስጥ በእግዚአብሔር ፊት መቀመጥ ችለን፣ በእግሮቹ ስር መቀመጥ ችለን በዚህ ቀን መሆናችን ራሱ መልካም እድል ነው እና የእግዚአብሔር ስም ብሩክ ይሁን። እንግዲህ እንደምታስታውሱት ባለፈው የጀመርነው የእግዚአብሔር ቃልና አሰሳውን መጽሐፍ ቅዱስ እንዴት እንደሆነ እና የእግዚአብሔር ቃል እንደሆነ መለኮታዊም ሰብአዊም እንደሆነ አይተን፣ ሰብአዊውን ብቻ ብናየው መለኮታዊን ካልተረዳ ነው የህይወት ለውጥ እንደማያመጣ። ነገር ግን የህይወት ለውጥ ሊሆንልን የሚችለው ሙት መንፈሳችን ሲነቃ መለኮታዊ የሆነው መረዳት ስለምንችል፣ ስጋዊ ወይም ሰብአዊ የሆነውን አንብበን ግን መለኮታዊ የሆነውን ዘልቀን ውስጥ መግባት እንችላለና የህይወት ለውጥ ያመጣል ብለን መጽሐፍ ቅዱስ ላይ የተያያዘ የማይበጣጠስ በእግዚአብሔር መንፈስ ኃይል የተጻፈ መንፈስ ቅዱስ ደራሲውም እሱም ማስተማሪም የሆነበት ነው ብለን ከዘፍጥረት ጀምሮ እየመተን ዛሬ ያለነው መጽሐፈ ዜና መዋዕል ቀዳማዊ ላይ ነው። እንግዲህ ያየናቸው ባለፈው ያሉት መጽሐፍቶች ከመጽሐፈ ኢያሱ ወልደ ነዌ ነው የጀመርነው እና ያው እስራኤላውያን 40 ዓመት በምድረ በዳ ከተጓዙ በኋላ መጨረሻ የተስፋ ምድራቸው ጋር ደርሰው በኢያሱ አማካኝነት የተስፋ ምድራቸውን እንዲወርሱ ከተደረጉ በኋላ ኢያሱም 7 ታላላቅ ነገስታትን አሸንፎ እሱ ሳይሆን እግዚአብሔር እየተዋጋላቸው እግዚአብሔር ጋር በመሆን ፀሐይ እያቆመ ጨረቃን ሌት በማድረግ በማዘግየት የበረዶ ናዳ በመጣል በተለያየ መንገድ እግዚአብሔር እየረዳቸው ወርሰው እንዳለ እግዚአብሔር እንደተናገረ ለአብርሃም እንደገባው ተስፋ ቃል ከነአንን እንዳወረሳቸው ምን አይነት ታማኝ አምላክ እንደሆነ አይተን ከዛ መጽሐፍ ኢያሱ ወልደ ነዌ የሚለው መጽሐፍ ቀጥሎ መሳፍንት የሚል መጽሐፍ መጣና ኢያሱ መሪዎች ስላልተካ መሪዎች ስላልነበሩ ሰው ሁሉ የፈቀደውና የወደደውን የሚያደርግበት ዘመን ዘመነ መሳፍንት የሚባል ወደ 12 የሆኑ መሳፍንት ያስተዳደሩበት ዘመነ መሳፍንት የ300 ዓመት ታሪክ ያለው መጽሐፍ እዛ ጋር እንዳለ አይተናል። እና እዛ መጽሐፍ ውስጥ የተለያዩ መሳፍንት እግዚአብሔር እስራኤላውያን እግዚአብሔርን እየበደሉ ዙሪያቸውን ባሉት አማልክትና ዙሪያቸውን ባሉት ጣዖታት በተጠመዱ ጊዜ እግዚአብሔር ይተዋቸው ስለነበር ኢሚዲየት ሊወድቁ ነበር። ትንንሽ አገሮች ያሸንፏቸው ነበር። ግን ከእግዚአብሔር ጋር በተስማሙ ጊዜ ከእግዚአብሔር ጋር በጠቅላላ አሁን መጽሐፍን ስናይ ይሄን ነው የምናየው። ከእግዚአብሔር ጋር ግን በሆኑ ጊዜ ትልልቅ ነገስታት እንኳን አያሸንፏቸውም ነበር እና ሲወድቁ ሲጮሁ እግዚአብሔር የሚራራ አምላክ በጣም ይገርማል። የእግዚአብሔር ባህሪው እግዚአብሔር የሚራራ ምሕረቱ ለዘላለም የሆነ አምላክ ነውና መሳፍንትን እያስነሳላቸው እንዴት ይታደጋቸው እንደነበር አይተን እዛ ውስጥ የምትገባ መጽሐፈ ሩት የምትባል መጽሐፍ ምናልባት መጽሐፈ መሳፍንት 7 ውስጥ ልትገባ የምትችል ግምት፣ ምክንያቱም ረሃብ የነበረበት ዘመን ነው። ግን በመሳፍንቱ ዘመን እንደነበር እርግጠኛ ነው። ስለዚህ እሷን መጽሐፍ አይተናታል። ክርስቶስ ኢየሱስን አይተነዋል። ቤተክርስቲያንን አይተናል። በዚች በአንዲት በሞዓባዊት ሴት ምክንያት የኛ የዘር ሐረግ ወይም የአሕዛብ የዘር ሐረግ ወደ ክርስቶስ ኢየሱስ እንደገባ አይተን ከዛ አንደኛ ሳሙኤል የሚባል መጽሐፍ ይመጣል። መሳፍንቱ የመጨረሻው መሳፍንት ሳምሶን ነበረ። ከሳምሶን በኋላ የመጣው ሳሙኤል ነው። ሳሙኤል መስፍንም እንደ ካህንም እንደ ነቢይም ሆኖ ያስተዳደረ 3ቱን ኦፊስ ይዞ እስራኤልን የመራ መሪ ነው ብለን መጽሐፈ ሳሙኤልን አይተናል። የእሱ ታሪክ ብቻ ከራሱ ታሪክ ይጀምራል። እንዴት እንደሚወለድ ከመሃን ሴት እንደተወለደና እግዚአብሔር ቤተ መቅደስ እንዳደገ በዛው እግረ መንገዱም የእግዚአብሔር ቤተ መቅደስ ውስጥ ያሉ ካህናት ሁሉ እግዚአብሔርን የበደሉበት ሕዝብ ከእግዚአብሔር መረን የወጣበት ዘመን እንደነበረ ማይተን እግዚአብሔር ግን ለሕዝቡ ቀናተኛ ለስራው ለቤቱ የሚቀና አምላክ ስለሆነ ሳሙኤልን እንዴት አድርጎ አሳድጎ እንዳመጣው ሳሙኤልም እስከነበረበት ጊዜ ዘመን ድረስ እስራኤል ሳይበድል እግዚአብሔርን በቀጥታ በመንገዱ ይሄዱ እንደነበረ አይተን ግን ሳሙኤል ባረጀ ጊዜ ልጆቹ ጉቦኞችና አታላዮች በመሆናቸው ህዝቡ ተሰብስቦ ንጉስ እንዲያነግስለት እንደጠየቀና ከዛ እግዚአብሔር እሺ አንግስላቸው ብሎ ሳውልን እንዳነገሰ አይተን መጽሐፈ ሳሙኤል እሱን ያወራል። የሳውልን ንግሰት ይነግረናል፣ እንዴት እንደነገሰ ይነና ከዛ በኋላ ግን ሳውልም ራሱ እግዚአብሔር እንደበደለ መናፍስት ጠሪ እንደሆነ ሟርተኛ እንደሆነ በተለይ ዜና ይሄን በጣም ዲቴል ይነግረናል። ስለሆነ እግዚአብሔር መንግስቱን ከሱ ቀዶ ለጎረቤቱ ለዳዊት እንደሰጠ ነው። ስለዚህ መጽሐፈ ነገስት ቀዳማዊ ራሱ በዳዊት ህይወት ነው የሚጀምረው እና ከዛ በኋላ ሰለሞንን ይቀጥላል። ከሰለሞን ያለውን ኢዮርባአምን ውድቀት ይነግረንና እዛ ጋር ያቆማል። ሳሙኤል ማነው መጽሐፈ ሳሙኤል ካልህ እዛ ጋር ሲያቆም መጽሐፈ ነገስት ይጀምራል። መጽሐፈ ነገስት እንደገና ነው የሚደግመው፣ ግን ባለፈው አይተነዋል። አደጋገሙ ከነገስታቱ ታሪክ ጋር የተያያዘ ነው እና የሚጀምረው በዳዊት ቢሆንም ሰለሞንን ይቀጥላል። ከዛ በኋላ ከልጁ አዶንያ ኢቭን የዳዊት ልጅ አዶንያ በራሱ ንግስና ስለፈለገ ዳዊት ሳይሞት በፊት በራሱ ንግስና እንደፈለገ እና ያን ለመንገስ እንደተነሳ ግን ለዳዊት እናት የሰለሞን እናት መታ ስለነገረች ከነቢዩ ጋር ሆና እንደገና ሰለሞንን እንዳነገሰው አድርጎ ዲቴል ይነግረናል። መጽሐፈ ነገስት ቀዳማዊ ስለ እስራኤልም ነገስታት ስለ ይሁዳም ነገስታት መከፈላቸውንም ነግሮናል። ለሁለት መንግስቱ እንደተከፈለ ከዛ የእስራኤል መንግስት በሰማሪያ ከተማቸውን አድርገው ደግሞ በቤት በኢየሩሳሌም ደግሞ የይሁዳ ነገስታት ማለት ዮናታን እና ይሁዳ ጠቅላላ አንድ ላይ ሆነው ያው ቴክኒክሊ የሌዊም ዘር ካህናቱም አሉበት ማለት ነው። ሁለት መንግስት እንደተከፈለ ሰሜንና የደቡብ መንግስት ሆኖ እንደተከፈለና በዘመናቸው ጦርነት በመካከላቸውም እንደነበር ብዙዎች የእስራኤል ነገስታት እግዚአብሔርን የሚበድሉ ጣዖታትን የሚያመልኩ ገና ሀ ብሎ ሲጀመር ከኢዮርብዓም ጀምሮ እግዚአብሔርን የሚበድሉ ለጣዖት የሚሰዉ ማምለኪያ ጸዶችን የሚያዘጋጁ ጣዖታትን የሚያመልኩ ላጋንንቶቻቸውን ለሞሎክ አሳልፈው የሚሰጡ በመሆናቸው እግዚአብሔር እንዴት አድርጎ እንደተጸየፋቸው ግን የይሁዳ ነገስታት ጥሮችም ነበሩበት እግዚአብሔር የሚፈሩ እስከ መናሴ ድረስ ማለት መናሴ እስከመጣ ጊዜ ድረስ ማለት ነው። እና ያንን ይነግረናል። ግን ዲቴል ስለ ይሁዳ ብቻ ሳይነግረን ሁለቱንም እያጋጨ አንድ ጊዜ እስራኤል ንጉስ ይነግረና ቀጥሎ ስለ ይሁዳ ንጉስ ይነግረናል ቀጥሎ ስለ እስራኤል እያለ እያስገባ ነው የሚያወራው መጽሐፈ ነገስት ቀዳማዊ ሁለቱም ካልዕ እና እስከ መጨረሻ ይጨርሳል። እንዴት ይሁዳም በባቢሎን እንደተማረኩ አስሩም ነገስታት በከለዳውያን እንደተማረኩ ነግሮን ይጨርሳል። ዛሬ ጸሎትን እንጀምራለን። መጽሐፈ ዜና መዋዕል ቀዳማዊ ነው። ልክ ተአምንቱ ታሪኳ መጣጡ ልክ እንደ ነገስት ሆኖ ግን እናየዋለን። በጣም በጥልቀት ከዳዊት ቤት ጋራ እና ከይሁዳ ነገስታት ጋራ ያተኮረ መጽሐፍ ነው። ያ ፐርፐዝሊ እንደሆነ እናያለን። እንጸልይና እንጀምር። እግዚአብሔር አምላካችን ሆይ እናመሰግንሃለን ስለዚህ ጊዜና ሰዓት። ጌታ ሆይ ደግሞ በእግሮች ስር ተቀምጠን የቃልህን ውበት የቃልህን እግዚአብሔር ኃይል ለመመልከት እግዚአብሔር ሆይ ለማየት እድል ስለሰጠህ እናመሰግንሃለን። ጌታ ሆይ ቃሉን ላከ ፈወሳቸው ተብሎ ተጽፏል። ቃል ተራሮችን ያናውጣል። ቃልህ እግዚአብሔር ሆይ በሚነገርበት ጊዜ ፍጥረት ሁሉ ለቃልህ ይሰግዳል፣ ተራሮች ይዘላሉ። ጌታ ቃልህ ታላቅ ነው፣ ቃልህ ኃያል ነው። ጌታ ሆይ ለሰው ልጅ ለውጥ ሊያመጣ የሚችል የአእምሮ መታደስ የሚሰጠው ጌታ ሆይ ልዩ ፍጥረት አድርጎ ሊያቆመን አንተ እንድናውቅ አንተ እንድናመልክ መንገዳችንን ከአንተ ጋር እንድናቀና ሊያደርገን የሚችለው ቃልህ ነው። ከቃልህ ውጪ እግዚአብሔር በተአምር የለም የኛን ህይወት የሚለውጥ። እውነት ነው፣ ብንታመም በተአምር እንፈወሳለን። ጌታ ሆይ ተአምራቶች አሉ፣ ትሰራለህ። አንተ ተአምረኛ አምላክ ነህ። ግን የእኛን ህይወት ለመለወጥ የሄድክበት መንገድ ቃልህ ነው። ጌታ ሆይ በቃልህ ስር እንድንቀመጥ ጌታ እንድናድግ ነው የምትፈልገው። ዝም ብለን የበቀልን ዛሬ ታይተን ነገ የምንበቅል ሳይሆን ቀስ እያልን እያደግን የምንሄድ ሰዎች እንድንሆን ነው የምትፈልገው። እና ያም መንገዱ በቃልህ ስር መተከል ነው ጌታ። ይሄንንም ስለረዳህን እህቶቼን ወንድሞቼን በዚህ ሩም ውስጥ ያሉትን ሁሉ ለዚህ እድል ስላጨህን እናመሰግንሃለን። ጊዜና ሰዓቱን አንተ ተረከብ። የእግዚአብሔር መንፈስ ሆይ አንተ አይኖቻችንን አብራ፣ ከህግ ታምራትን እንድናይ የቃልህ ውበት በላያችን ያብራ። የእግዚአብሔር መንፈስ በኃይልና በስልጣን ጌታ ሆይ በእኔ ላይም ውረድ፣ በእህቶቼ ላይ በወንድሞቼ ላይ ቃልህን በሚሰሙ ላይ ሁሉ የመንፈስ ቅዱስ አንተ በሙላት በላያችን ላይ ውረድ ጌታ። የቃልህ ብርሃን በላያችን ላይ ያብራ። የአእምሮ መታደስ የነፍስ እርካታ ይስጠን፣ እንፈወስ። በበሽታ እንኳን ቢኖረን በኢየሱስ ክርስቶስ ስም ቃልህን ሲነገር እንፈወስ። ካለን ከማንኛውም ከመንፈሳዊ ከስጋዊ ጌታ ሆይ ከማንኛውም በሽታ በኢየሱስ ክርስቶስ ስም የተፈወስን እንሆን። ቃልህ ያለመከልከል በዚህ ቦታ ስላለ መንፈስ ቅዱስ ስለምታስተምር እናመሰግናለን። ክብርን ሁሉ ለአንተ እንሰጣለን። ይህን የማይወደድኩ መናፍስትን ሁሉ በኢየሱስ ስም እንቃወማለን። ቅዱስ አመላ አክቱ ግን ቃልህ የሚንቀጠቀጡ ቃልህን የሚያገለግሉት በዙሪያችን ስላሉ እናከብርሃለን። ክብር ለአንተ ተጠቅልሎ በሰማይ በምድር ከምድር በታች ሁሉ ይሁን። ከፀሐይ መግቢያ እስከ ፀሐይ መጥለቂያ ድረስ ጌታ ሆይ ክብር ለአንተ ይሁን። ክብርን ሁሉ ጠቅልለን ለአንተ ሰጠን። በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን። የእግዚአብሔር ስም ብሩክ ይሁን። እንግዲህ ዛሬ የምንጀምረው መጽሐፈ ዜና መዋዕል ቀዳማዊ የሚባለው መጽሐፍ ነው። ባለፈው ሲጀምር ከኢያሱ ወልደ ነዌ ጀምሮ እስከ አስቴር ድረስ ያሉት የታሪክ መጽሐፍ 12 የታሪክ መጽሐፍት ናቸው። አሁን እነሱን ነው እያየን የመጣ ነው እና መጽሐፈ ዜና መዋዕል ቀዳማዊ የሚል መጽሐፍ ይመጣል ከመጽሐፈ ነገስት ቀጥሎ፣ ሁለተኛ ነገስት ቀጥሎ። መጽሐፈ ዜና መዋዕል ልክ መጽሐፈ ነገስትን ነው የሚመስለው። በብዙ አቅጣጫ መጽሐፈ ነገስትን ይመስላል። ግን ልዩነቱ ምንድን ነው? በጣም አድርጎ መንፈሳዊን ሳይድ ነው የሚያሳየው። ከክህነቱ፣ ከመቅደሱ፣ ከሌዋውያኑ፣ ከዘማሪያኑ ሳይድ በፍጹም ሌሎቹ መጽሐፍት ላይ ያላየነው መንፈሳዊ ጥልቀት በጥልቀት የሚያሳየን መጽሐፈ ዜና መዋዕል ነው። ምክንያቱም ጸሐፊውም እዝራ ነው ይባላል። ስለዚህ እዝራ ካህን የነበረ ሰው ስለነበር ፕላስ ከሰባው ዓመት የመከራ ስደት በኋላ ከተመለሰ በኋላም ስለሆነ ለእድሳት ለእስራኤል እድሳት ይጠቅም ዘንድ ነው እና ሊያሳየው የሚፈልገው ብዙ ነገር መንፈሳዊ ሳይዱ ላይ ነው እና ያ ስለሆነ የእስራኤል ታሪክ ብዙ በዜና መዋዕል ውስጥ አናገኘው። ብዙውን የሚያተኩረው በዳዊት ቤት ላይ ነው የሚያተኩረው። ምክንያቱም መቅደሱ ከነሱ ጋር ስለነበረ በይሁዳ ስለሆነ በኢየሩሳሌም ስለሆነ መቅደሱ ያለው አንዳንድ የእስራኤል ነገስታት ታሪክ ይገባል። እሱም ከይሁዳ ከአይሁድ ነገስታት ጋር የተያያዘ ሆኖ ሲገኝ ብቻ እንጂ በራሳቸው ምክንያት የገባ ምንም ታሪክ የለም እና ይሄ መጽሐፈ ዜና መዋዕል ቀዳማዊ ማለት የዕለታት ዜና ማለት ነው፣ ወይም የቀን ዜና እንደማለት ነው እና መጽሐፉ በብዙ ረገድ ያው መጽሐፈ ነገስትን ነው የሚመስለው። ግን በዚህ መጽሐፍ ውስጥ እንዳልኳችሁ ብዙ የዘር ግንድ ሲጀምር ራሱ በዘር ግንድ ነው የሚጀምረው። ከአዳም እስከ አብርሃም ብሎ የትውልድ ሀረግ ይጠቅስልናል እና አስገራሚ ነው። በትውልድ ሀረግ ይጀምራል፣ እስማኤልን ያነሳል፣ ኤሳውን ዘር ይነግረናል፣ ኤዶሚያስን ይነግረናል። ኤዶሚያስ ያው የኤሳው ዘሮች ናቸው እና ምክንያት አለው። ይሄን ሲጠቅስበት ምክንያት ስላለው ነው እና ያው የያዕቆብ ወንድም ነው ኤሳው ነው። ከዛ ጋራ እያያያዘ እንደገና ያነሳል እና ከዛ ምዕራፍ ሁለት ላይ ራሱ ስትገቡ የሚነግረን ያዕቆብን ወንዶች ልጆች ደግሞ እንደ ብቻቸው ይወስድና ይነግረናል። ስለ ያዕቆብ ልጆች ያወራል። ከዛ በኋላ የንጉስን ዳዊት ትውልድ ነው የሚያመጣው። ከያዕቆብ ልጆች 12ቱን ከነገረን በኋላ እያንዳንዱን የዘር ግንዳቸውን እየነገረን ካለፈ በኋላ እንግዲህ ያያችሁ ይሄ መጽሐፍ ምናልባት እኔ የሚመስለኝ ከሰባው ዓመት በኋላ ሲመለሱ ሌሎች እንኳን መጽሐፍት ባያገኙ ይሄንን በማግኘት ሙሉ የእስራኤልን ታሪክ እንዲያገኙ ሆን ብሎ የተጻፈ ነው የሚመስለው። በደንብ ተመርጦ መንፈሳዊ ሳይዱ በደንብ አድርጎ የእግዚአብሔርን ነገር የሚያጎላው እግዚአብሔርን ታላቅ ሊያደርገው የሚችለው ሳይዱ እየተመረጠ ነው የተጻፈበት እና ሰዎች አንደኛ ሳሙኤል ሚስ ቢያረጉት ነገስት ሚስ ቢያረጉ አንደኛ ዜናና ሁለተኛ ዜናን ሲያኙት ሙሉ ታሪክ ይኖራቸዋል። ኢቨን እንኳን ከዛ በኋላ ያሉት መጽሐፎች እንኳን ሚስ ቢያደርጉ በእዝራ አጻጻፍ በእዝራ ሀሳብ ሁሉ ነገር ሙሉ ሆኖ የተጻፈበት መጽሐፍ ነው እና ራሱ ምዕራፍ ሶስት ላይም ስትሄዱ የንጉስ ዳዊትን ትውልድ እንደገና ሀ ብሎ ዘርዝሮ አንድ በአንድ ስለ ንጉስ ዳዊት ያወራል። ከዛ ምዕራፍ አራት ላይ ስትሄዱ የይሁዳን ትውልድ እንደገና ያመጣዋል። ደግሞ እንደገና ለምን ሙሴ ራሱ ማን ነው ዳዊት የይሁዳ ነገድ ስለሆነ ይሁዳ ብሎ ዝም ብሎ ዳዊት አይልም፣ ግን ዘር ግንዱን ደግሞ እንደገና ይነግራል። ጥርት አድርጎ ይናገራል። ሽም ቤተሰቦች ይናገራል። ከዛ በኋላ የስምዖንን ትውልድ ያንዳንዳቸውን የአስራ ሁለቱን የያዕቆብን ልጆች ትውልድ በምዕራፍ አምስት እያያችሁ ስትመጡ ምዕራፍ አምስት በሙሉ ልጆቹ ምዕራፍ ስድስት ላይ እንደውም የሊቀ ካህናቱን ቤተሰቦች ትውልድ ደግሞ ያመጣል። ማለት የሌዋውያንን ጌርሶን ብሎ ከዛ በኋላ አሮን ጋር ይመጣል። የመጀመሪያውን የሌዊ ዘር ያለውን የሚታወቀው የነ ሙሴ አባት የሆነውን ከዛ ይመጣና አሮንን ከአሮን በኋላ ልጆቹ እነ ሙሴ ሁሉ ይገቡበታል የሊቀ ካህናት ቤተሰብ ውስጥ። ከዛ እንደገና መልሶ ደግሞ የሌዊ ትውልድ ብሎ ደግሞ ሌዊን ብቻ ወስዶት ከጌድሶን ይጀምርና እነ ሁሉንም እያንዳንዳቸውን የዘር ግንዳቸውን እየጠቀሰ ይመጣል። ስለዚህ እነዚህ ከምርኮ የተመለሱ እስራኤላውያን ያለምንም ችግር አንድ የዘር ግንዳቸውን ማግኘት አያስቸግራቸውም። የት እንዳሉ የት ማን እንደሆኑ ለማወቅ ይችላሉ። ሁለተኛ ምንም ሚስ የሚያደርጉት ታሪክ እንዳይኖራቸው ሆን ተብሎ የተጻፈ ነው። ከዛም ሌሎች መጽሐፍ ላይ የማናየው በተለይ በሌሎቹ በአንደኛ ነገስት፣ በሁለተኛ ነገስት፣ በሳሙኤል ያላየናቸው የቤተ መቅደስ መዘምራን እዚህ ጋር ዳዊት ያደራጃቸውን በደንብ አድርጎ በስም ዝርዝራቸው ስራቸውን ከታቦቱ አጠገብ ማን እንደሚሆን ማን እንደሚዘምር ምን እንደሚያደርጉ በጣም በዝርዝር ስለምናገኘው ሌሎች መጽሐፍ ላይ ስንሄድ ስማቸው አሁን ነቆሬ መዝሙር አለ፣ አሳፍ መዝሙር የሚባል መዝሙረ ዳዊት ላይ እናያለን እና አያስቸግረንም ማን መሆናቸውን እዚህ ጋር ተጽፎ ስለምናገኝ ከዛ እንደገና እንደውም ጭራሽ ያሮንን ብቻ አሮንን ወስደውና የአሮንን ዘር ደግሞ ይነግረናል በዝርዝር። አሮን ካህን ነው፣ ሊቀ ካህን ነው እና የመጀመሪያውም ካህን ነው እና የእሱ ዘር በሙሉ ለክህነት እንግዲህ ይሄ ምክንያት አለው። ምክንያቱም መቅደሱ ውስጥ ለማገልገል የሚችሉ ብቃት ያላቸው የአሮን ዘር ብቻ ናቸው። ስለዚህ ያንን የአሮንን ዘር በዲቴል ያለምንም እንትን እያንዳንዱን ዘሩን እስከዛ እስከ 70 ዓመት ከተመለሱ በኋላ እስካለው ማለት ነው ይጽፋል። እንደሱ እያለ እንደገና የሚመልሳቸው የቢንያምን የኢሳኮርን ላይ የተዋቸውን የነንፍታሌምን እንደገና ኤፍሬምን ልጆች እንደገና እየመለሰ እየመለሰ ዘር ግንዳቸውን ዲቴል ይጽፋል። የቢንያምንም ትውልድ ይነግረናል እና በዚህ መጽሐፉ በጣም ዲቴል በመጽሐፍ ከዛ በኋላ ቢንያምን ያነሳው መጨረሻ ላይ ምክንያት አለው። ለምን ሳኦልን ሊያመጣልን ነው። ሳኦል የቢንያም ዘር ስለሆነ ና አሁን ወደ ሳኦል ታሪክ ከመምጣቱ በፊት ቢንያምን አመጣ። ምክንያቱም ሳኦል ከቢንያም ዘር የመጣ ስለመሆኑ ለመናገር ነው። ከዛ ምዕራፍ 9ን ስናይ ከምርኮ የተመለሰውን የእስራኤልን ሕዝብ ይናገራል። ከሰባው ዓመት በኋላ ከምርኮ የተመለሰውን የእስራኤልን ሕዝብ ዘር ይናገራልና በኢየሩሳሌም ደግሞ ይኖሩ የነበሩትንም ካህናትን በኢየሩሳሌም ይኖሩ የነበሩ ሌዋውያንን በኢየሩሳሌም ይኖሩ የነበሩ የቤተ መቅደስ ዘበኞች እንኳን ሳይቀሩ ቤቱን የሚጠብቁ እንደነበሩ ሌሎችንም ሌዋውያንን በዝርዝር ይነግረናል። ከዛ እንደገና ይመለስና ንጉሥ ሳኦል ትውልድ አረግ ውስጥ ደግሞ እንደገና ይገባል። አሁን ከዛ በኋላ ንጉሥ ሳኦል መሞቱን ይነግረናል። ምዕራፍ 10 ንጉሥ ሳኦል ሞት ነው የሚናገረው። ንጉሥ ሳኦል እንደሞተ እና በእግዚአብሔር በምን ምክንያት እንደሞተ በጣም ጥርት አድርጎ ነው ዜና የሚነግረን። ጥርት ባለ መንገድ ነው። በእግዚአብሔር ኃጢአት ስላደረገ የእግዚአብሔርን ቃል አልታዘዝም ስላለ እና መናፍስት ጠሪ ስለጠየቀ ነው ብሎ ዲቴል ይነግረናል። ስለዚህ እግዚአብሔር ራሱ መንግስቱን እንደቀደደው ራሱ ለሞት አሳልፎ እግዚአብሔር እንደሰጠው ብሎ ይሄ መጽሐፈ ዜና ይነግረናል እና ዲቴል ነው የሚናገረው ምን ሆኖ እንደሞተ መናፍስት ጠሪ። ሌሎቹ መጽሐፍቶች አሁን ሄዳችሁ አንደኛ ሳሙኤልም ሁለተኛ ሳሙኤል በእርግጥ መናፍስት እንደጠራ ግን ሲሞት በጦርነት ሄዶ ከፍልስጤማውያን ጋር ተዋግቶ በዚያ እንደሞተ እዛ ጋር እናገኛለን ምን ሆኖ ሞተ። ግን ይሄ ከመንፈሳዊ ሳይዱ ከእግዚአብሔር ሳይድ ግን ምን ሆነ መናፍስትን በመጥራቱ እግዚአብሔር እንደቶ መንግስቱን ከሱ እንደቀደደ እግዚአብሔርን ትቶ ሌላ አምላክ ስላመለከ የሚል ነው የሚያሳየው። ከዛ ምዕራፍ 11ን ስናይ ስለ ዳዊት ነው። ዳዊት የእስራኤልና የይሁዳ ንጉስ እንዴት እንደሆነ ሳኦል ከሞተ በኋላ እንዴት አድርጎ ነው ዳዊት መጀመሪያ የይሁዳ ንጉስ ነው የሆነው። ወደ ወገኖቹ መጣ ማለት ነው። የአባቱ ቤተሰቦች ወስደው ለ7 ዓመት ተኩል እዛ ጋር እንደነገሰ እና በኋላ ግን የሳኦል አጎት አቤኔር ከሞተ በኋላ እስራኤል በሙሉ ጠቅላላ ለዳዊት እንደተገዙለት እና ዳዊት ሁሉንም እንደገዛ ይነግረና ከዛ በኋላ የዳዊትን ሀያላን ይነግረናል። አሁን በፊት እነ ዜና ምናምንቴ ሰዎች ያሏቸው ማለት ነው እዳ የነበረባቸው የተባሉትን እዚህ ጋር ግን ሀያላን የዳዊት ሀያላን ብሎ ስራቸውን፣ ስማቸውን፣ ማን እንደገደሉ፣ ምን አይነት 300 ሰው አንስቶ አንዱ እንደገደለ፣ ሀያላን እንደነበሩ በየስማቸው እየጠቀሰ ነው የሚናገረው። የሚገርም ነው። የጸጋ መጽሐፍ ነው ዜና። የሚገርም ነው። የሰውን ውድቀት ከማውራት ይልቅ ሽንፈቱን፣ በእርግጥ የወደቀውን እግዚአብሔር ጋር የተለየውን ይናገራል ሳይደብቅ። ግን ከእግዚአብሔር ሳይድ ደግሞ ከእግዚአብሔር ጋር ያለውን ሰው ሞር እንትኑን ነው የሚናገረው። ከእግዚአብሔር ጋር ሆኖ የሆነውን ነገር ነው የሚናገረው እና እነዚህን ሀያላን ነው የሚላቸው ዜና መዋዕል መጽሐፈ ነገስት እዳ የነበረባቸው ምናምንቴ ያላቸውን እሱ ግን ሀያላን ይላቸዋል። ከዛ ስታዩ ወደ ምዕራፍ 12 ጋር ስትመለሱ የምናየው የቢንያም ነገድ ቀደም ብለው ከዳዊት ጋር እንዴት እንደተከተሉ ሲ ዳዊትን ቀደም ብለው ገና እስራኤሎች በሙሉ ጨርሰው ሳይመጡ በፊት የቢንያም ነገድ ዳዊትን ስለተከተለ ሁል ጊዜ ቢንያም ነገድ ከዳዊት ጋር ነው የሆነው። እንግዲያው መሆን የነበረባቸው የሳኦል ዘሮች ናቸው እነሱ ከሳኦል ቤት ጋር ነበር መሆን የነበረባቸው፣ ግን ሁልጊዜ ከይሁዳ ነገድ ጋር ነው ቢንያምን የምናየው። ለምን? ቀደም ብለው ናቸው። ቢንያም ነው ቀደም ብሎ ለዳዊት እጁን የሰጠው ማለት ነው። ከቢንያም ከይሁዳ ነገዶች ጋር እንዴት አድርገው እንደተከተሉ እዛ ጋር የሚነግረን። ሌላ በጣም አጠንክሮ የሚናገረው በምዕራፍ 12 ላይ የቢንያም ዘሮች በጣም ጦረኞች እንደሆኑ በቃ ወጥ በጣም ጠንካሮች እንደሆኑ ከቢንያም ነገድ ቀስት የማይወረውር እንደሌለ በቀ በግራና በቀኝ እጃቸው ቀስት የሚወረውሩ እንደሆኑ ጀግንነታቸውን ነው ዜና የሚያወራው፣ ሽንፈታቸውን አያወራም። አሁን ሌላ ቦታ ሄደን ቢንያማውያንን እንዳለቁ 600 እስኪቀር ድረስ ብሎ ነግሮናል። እዚህ ግን የሚያሳየን ጦረኛ እንደሆኑ በግራና በቀኝ እጃቸው ጦር ማንሳት እንደሚችሉ ነው የሚነግረን። የዳዊትን ሰራዊት ብዛት ይናገራል። ቃል ኪዳኑን ታቦት እንዴት አድርገው ከቂርያት እንዳመጡ፣ በዛ ምክንያት አሚናዳብ ቤት ተቀምጦ ከአሚናዳብ ቤት ይዘው ዳዊት ይዞ ሊመጣ ሲሞክር ላሞች ላይ አድርገው፣ ነገር ግን ላሞቹ ስለፋነኑ የኦዚያን በእጆቹ ስለደገፈ እንደተቀሰፈ ያን ሁሉ ይናገራል። መንፈሳዊ ሳይዱን ስለሚናገር በመንፈሳዊ ሳይዱ መሆን የሌለባቸው የተደረጉትንም አይደብቅም ይናገራል። እና ግን ዳዊት ታቦቱን በሚያመጣበት ጊዜ ያደረገውም በቅኔ፣ በበገና፣ በመሰንቆ፣ በከበሮ፣ በጸናጽል፣ በመለከት በእግዚአብሔር ፊት በሙሉ ኃይላቸው ይጫወቱ ነበር ይላል። ሲ በዚህ ጊዜ ላሞቹ ፋነኑና እጁን ኦዚያን ዘረጋ። በዛ ጊዜ እግዚአብሔር ስለቀሰፈው ሞተ። ዳዊት እግዚአብሔርን ፈራ ይላል። ስለዚህ እግዚአብሔርን ስለፈራ በአቢዳራን ቤት ለሶስት ወር እዛው ታቦቱን እንደተወው፣ እግዚአብሔር ግን የዛን ሰው ቤት እንደባረከ ሰምቶ እንደገና መልሶ ደግሞ እንዳመጣው በምዕራፍ 14 ላይ በኢየሩሳሌም ዳዊት ያከናወናቸውን ነገሮች በሙሉ ይናገራል። እና ዳዊት በፊልስጤማውያን ላይ የተቀዳጀውን ድል ከዛ በኋላ የቃል ኪዳኑን ታቦት ወደ ኢየሩሳሌም ወሰደ። ከአሚናዳቤር አወጣው። ከሶስት ወር በኋላ እግዚአብሔር እንደባረከው ሲሰማ እግዚአብሔር ከኛ ጋር ነው ብሎ ግን የሚገባውን ስርዓት፣ ስለዚህ ከዛ በኋላ ሌዋውያኑ ካህናቱ ብቻ ናቸው የሚሸከሙት፣ ሌላ ሰው መሸከም የእግዚአብሔርን ታቦት አይችልም ብሎ በሌዋውያኑ አሸክሞ መስዋዕት እየሰዋ እንደገና የዛን ጊዜ ሚልኮን እንደናቀችው የሚነግረን እዛ ላይ ነው፣ ዜና ነው የሚነግረን። ሚልኮን በመስኮት ስትመለከተው ንጉሱ ሲዘፍንና ሲጫወት ስላየችው በልቧ ነው በልቧ ናቀችው ይላል። እና ያ እዛ ላይ እግዚአብሔር እሱ ደግሞ በአንቺ ከአንቺ ይልቅ የአባቴን ቤት እግዚአብሔር ነው የመረጠው፣ ስለዚህ ብጫወት ብደሰት በእግዚአብሔር ፊት ምንም አይደለም እንዳለ በምዕራፍ 15 ላይም ይህን ነው እንግዲህ የምናየው። እንዳመጣ የእግዚአብሔርን ቤት ታቦት ወስዶ በአሰበበት ወይም ባዘጋጀው ድንኳን ውስጥ እንደከተተው እና ከልቡ በደስታ እንደተጫወተ በእግዚአብሔር ፊት ያመሰግን በብዙ መሳሪያ በብዙ የሙዚቃ መሳሪያ ከካህናቱ ከዘማሪያኑ ጋር ሆኖ በክብር የእግዚአብሔርን ታቦት እንዴት አድርጎ እንዳመጣ ሌሎቹ አሁን በፊት እንደዛ ላይት አድርገው ያለፉትን እዚህ ግን ዲቴል በደንብ ተደርጎ ተጽፎልናል። እና ምዕራፍ 15 ላይ የምታዩት ቃል ኪዳኑ ታቦት እንዴት ወደ ኢየሩሳሌም ለመውሰድ የተደረገውን ዝግጅት ነው። በምዕራፍ 15 ተደርጎ እያንዳንዱን የካህናቱን ስም ዝርዝር እዛ ታዩታላችሁ። ታቦቱን የተሸከመው ማን እንደሆነ ራሱ ይላቸዋል። ከሌዋውያኑ በቀር ማንም የእግዚአብሔርን ታቦት ይሸከም ዘንድ አይገባም ይላል። በቃ ስለዚህ ነው ኦዚያን የተቀሰፈው። ስለዚህ ማንም ሰው እንዳይነካ አጠገቡ እንዳይደርስ ብሎ ዳዊት ወዳዘጋጀለት ስፍራ የእግዚአብሔርን ታቦት እንዴት አድርጎ እንዳመጣ እዛ ላይ ስናይ እያንዳንዱ እነማን እነማን እንደተሸከሙት እነማን እነማን እንደነበሩ ሲዘምሩ፣ ሲያገሸበሽቡ፣ በተለያየ መንገድ እግዚአብሔርን ሲያመልኩ እንደነበር መስዋዕት እየቀረበ እንደነበረ እናያለን። እና የቃል ኪዳኑ ታቦት ወደ ኢየሩሳሌም እንደተወሰደ እና ዳዊት ባዘጋጀው ስፍራ በድንኳን ተተክሎለት እንደተቀመጠ እናያለን። እና ምዕራፍ 16ን ስታዩት የእግዚአብሔር ታቦት ይዘው ገቡ። ዳዊት በተከለለት ድንኳን ውስጥ አኖሩት። የደህንነት መስዋዕት፣ የምስጋና መስዋዕት አቀረቡ እና መዝሙርም ዘመሩ ይላል። እና ዳዊት ይህን መዝሙሮቹን በመዝሙር 105 በመዝሙር 96 በመዝሙር 106 ላይ ማየት ይቻላል። ምንድን ነው የሚለው? እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ለአሕዛብ ሁሉ ስራውን አውሩ፣ ተቀኙለት፣ ዘምሩለት፣ ታምራቱን ሁሉ ተናገሩ። ያዕቆብ ልጆች ሆይ የሰራትን ድንቅ አስቡ፣ ለአብርሃም ያደረገውን ለይስሐቅ የማለውን። ታቦቱን በድንኳኑ ካስገባ በኋላ ነው ካህናቱን መዘምራን ጠባቂዎችን መድቦ ታቦቱ ብቻውን ሳይሆን ከመዘምራን ከካህናት ጋር እዛ እንደተወው እሱም ወደ ቤቱ እንደተመለሰ ይነግረናል። ምዕራፍ 16ን ስናይ እና የምስጋና መዝሙሮቹ ውብ የሆኑ ምስጋና መዝሙሮች እንዳቀረበ እዛ ሄደን ስናይ እናያለን። እና ምዕራፍ 17 ላይ ምንድን ነው የምናየው? ነቢዩ እግዚአብሔር ለዳዊት የሰጠውን ተስፋ ነው። ምክንያቱም ዳዊት ወደ ቤቱ ከገባ በኋላ የእግዚአብሔርን ቤት እሱ ቤቱን በእንትን ሰርቷል። በዝግባ ቤት በተሰራ ቤት ውስጥ ነው ዳዊት የሚኖረው። ቅጥሩን በደንብ ቀጥሮ እነዛን አብረውት የሚሰሩት ሻለቆቹን ሁሉ ዙሪያውን አድርጎ በጥሩ ሁኔታ ነው ያለው። ግን ምን ይቆጨዋል? የእግዚአብሔር ቤት በድንኳን መሆኑ እንትን ያደርገዋል። ስለዚህ ለነቢዩ ናታን እኔ የእግዚአብሔር ቤት በድንኳን ሆኖ እኔ በዚህ አይነት ቤት ውስጥ እኖራለሁ እና ለእግዚአብሔር ቤት መስራት ፈልጋለሁ ብሎ ሀሳቡን ለነቢዩ ናታን እንደነገረው፣ ነቢዩም ዝም ብሎ ከራሱ ጥሩ ነው አለው። እውነት ነው፣ ጥሩ ነው፣ በልብህ እንዳለ አድርግ እንዳለው። ነገር ግን በሌሊት እግዚአብሔር ናታን መጥቶ ነው ሂድ ለባሪያዬ ለዳዊት ንገር፣ ምክንያቱም እስራኤል እኔ ከወጣሁበት ጊዜ ጀምሮ ማንም በድንኳን ነው እስከዛሬ የኖርኩት እና አንንም አልጠየቅኩም። አንተ ደግሞ አትሰራልኝም፣ አንተ የደም ሰው ነህ። ምክንያቱም እስራኤልን ለማሳረፍ በጣም ብዙ ተዋግቷል። ከፊልስጤማውያን ዙሪያውን ካሉት በሙሉ አገሮች ጋራ ዳዊት ተዋግቷል። ያው እንደነበሩ እንደ መጽሐፉ እንደሚነግረን በመሳፍንት ውስጥ በብዙ ጭቆናና በብዙ ዙሪያቸውን በነበሩ ነገስታት ተጨቁ ነው ይኖሩ ስለነበረ ያው እነ ዳዊት ከመጡ ሳኦል ከመጣ በኋላ ነው መዋጋትም የጀመሩት እና ዳዊት እንዳሳረፋቸው በሳውል ዘመን ስቲል ውጊያ ላይ ነበሩ፣ ግን ዳዊት ብዙዎቹን አሸንፎ እንዳሳረፈው ነው የሚናገረው። ግን የእግዚአብሔርን ቤት ለመስራት አትችልም፣ ብዙ ደም አፍስሰሃል እና አንተ አትችልም። ግን ከወገብ የሚወጣ ያንተ ልጅ ነው ቤቴን ይሰራልኛል እንዳለው፣ እዛ ላይም ክርስቶስ ኢየሱስን ነው የምናየው። በእውነት ሰለሞን አይደለም፣ እውነተኛ የዘላለም ቤት ክርስቶስ ነው የሰራው ለእግዚአብሔር እና እኛ የእግዚአብሔር ቤተ መቅደሶች ነን። እኛን ቤተ መቅደስ ያደረገው ክርስቶስ ነው። እግዚአብሔር ለዘላለም የሚያድርበት መንፈስ ነው። የእግዚአብሔር መንፈስ በእኛ ውስጥ ለዘላለም ነው የሚኖረው እና ለዘላለም ሊኖር የሚችልበት ቤት ሰለሞን ሳይሆን ኢየሱስ ነው የሰራው። ግን ያንን ነው የሚያተኩረው። ያን ነው ያ ነበረ ትንቢቱም፣ ከዘር ካንተ በኋላ አስነሳለሁ፣ ከልጆች ዙፋን ለዘላለም አጸናለሁ፣ እኔ አባት ሆነዋለሁ፣ እርሱ ልጅ ይሆነኛል፣ በቤቴና በመንግስቴም ለዘላለም አቆመዋለሁ፣ ዙፋኑንም ለዘላለም አጸናለሁ። ይሄ ነው የተባለው ለሰለሞን። ሰለሞን ግን እንኳን ለዘላለም ከልጁ እንኳን ሊያልፍ አልቻለም የሱ ዙፋን። ግን ያ ለክርስቶስ ኢየሱስ ትንቢት ሆኖ የቆየ ነው፣ ከዳዊት ዙፋን አስነሳለሁ። ለዚህ ነው ጌታ ኢየሱስ ክርስቶስ ይመጣል በሚለው ትምህርታችን ላይ ለሺህ ዓመት በዚህ መንገድ ያለበት፣ ይሄም ትንቢት እንዲፈጸም ነው። በዙፋኑ ላይ መቀመጥ አለበት። ያ ለዘላለም የተባለው ክርስቶስ ነው፣ ከዳዊት ዘር የሚመጣው ክርስቶስ ነው። ከዛም በኋላ እኛንም አሁን በቤት ሰው እጅ በሰራው ቤት ውስጥ እግዚአብሔር አይኖርም። ነገር ግን እግዚአብሔር በእያንዳንዳችን ውስጥ ማደሪያ አድርጎ ገብቷል እና በክርስቶስ ነው። ክርስቶስ የቀደሰው ውስጥ ነው እግዚአብሔር ገብቶ ማደሪያ ያደርገው በመንፈስ ቅዱስ ኃይል። ስለዚህ ያንን ግን ትንቢት ይነግረዋል። ልጅህ ሰለሞን ነው የሚሰራው ተብሎ ለዚህም እንደሰገደ በእውነት ዳዊት በጣም የሚገርም ሰው ነው። ለእግዚአብሔር በዝኔ ማነኝ አለ። በቃ እግዚአብሔርን አመሰገነ እንጂ እንዴት እኔ አልሰራም ለምን እኔ እንደዚህ ያልከኝ ብሎ አላለም። ግን እግዚአብሔርን አመሰገነ ነው የሚለው። ለእግዚአብሔር ሰገደ። እኔ ማነኝ? ቤቴስ ምንድን ነው? እግዚአብሔር ሆይ ዙፋኔ ልታጸና፣ ይሄን ሁሉ ልትሰጠኝ እኔ ማነኝ? እና በጣም እግዚአብሔር እንዳመሰገነ ጸሎትም እንዳቀረበ ማየት እንችላለን። ንጉሥ ዳዊት ገባ በእግዚአብሔር ፊት ተቀምጦ እንዲህ አለ ይላል። አቤቱ አምላክ ሆይ እስከዚህ ያደረስከኝ እኔ ማነኝ? ቤቴስ ምንድን ነው? አምላኬ ሆይ ይሄ በፊት ጥቂት ነበረ። አቤቱ አምላኬ ሆይ ስለ ባሪያ ቤት ደግሞ ለሩቅ ዘመን ተናገር እንደ ባለማረግ ሰው ተመለከትከኝ አለ። እንዴት አድርገ ነው እንደ ባለማረግ ሰው የተመለከትከኝ? ለሩቅ ዘመን ያለውን አንተ እኮ ባሪያህን ታውቃለህ እና ለባሪያ ስለተደረገ ክብር ዳዊት ጨምሮ የሚለው ምንድን ነው አለ። አቤቱ ይህ ታላቅ ነገር ሁሉ ታስታውቀኝ ዘንድ ስለ ባሪያ እንደ ልብ ይህን ተአምራት ሁሉ አድርገሃል። አቤቱ እንዳንተ ያለ የለም፣ በጆሮአችንም እንደሰማ ነው ከአንተ በቀር አምላክ የለም እያለ የእግዚአብሔርን እንዴት አድርጎ እንደሚያመሰግነው እዛ ላይ ማየት እንችላለን። ዳዊት ብዙ ምስጋና፣ ብዙ እግዚአብሔር ፊት ይደነቃል። በምዕራፍ 18 ላይ የምናየው ዳዊት በጦርነት እንዳደረገና በጦርነቶች ሁሉ እንደተቀዳጀ ድል እንዳደረገ ፍልስጤማውያን እንዳዋረደ እንደመታ እና ብዙ ጌትን ብዙ ተወስዶ ሞአብን ሁሉ እንዳዋረደ እዛ ላይ ነው የምናየው። ምንም ችግር አልነበረበትም። ከፍልስጤማውያን ጋርም ሲዋጋ ከሞአባውያንም ጋር ሲዋጋ እግዚአብሔር ከእሱ ጋር ስለነበር መከናወን እንደነበረው እና ያሸንፍ እንደነበረ እናያለን። ምዕራፍ 19 ላይ ስንሄድ ዳዊት አሞናውያን ሶራውያንን ራሱ ድል እንዳደረገ በፊት እነዚህ መሳፍንት ዘመን ላይ ይጨቁናቸው ያሰቃዩቸው የነበሩትን ነገስታት በሙሉ ዳዊት ቀጥቷቸዋል። ዳዊት እንደውም ተፈራ ይላል። በቃ እግዚአብሔር ከሱ ጋር ስለነበር ዙሪያውን ያሉ ነገስታት ሁሉ ፈሩት ነው የሚለው እና ለራሱም ዳዊት ከተማን እንደሰራ በምዕራፍ 20 ላይ እናያለን። ከተማዎችን መስራት የነገስታት ባህሪ ነው። ብዙዎቹ ነገስታት ሲያርፉ ዙሪያቸው ሲደላደሉና ኃይል ሲሰማቸው ከተማን ይሰራሉ፣ የራሳቸውን ከተማ ይሰራሉ። ዳዊትም ከተማን እንደሱ ሰርቷል። ከፊልስጤማውያን ጋር ተዋግቶ አሸንፏል። በምዕራፍ 21 ላይም ዳዊት ተዋጊ ሰራዊቱን ቆጠረ። የዳዊት ትልቁ ችግር እና እዚህ ላይ ምንድን ነው የሚለው ምዕራፍ 21 ቁጥር 1 ሰይጣን በእስራኤል ላይ ተነሳ ነው የሚለው። እስራኤልንም ይቆጥር ዘንድ ዳዊት አንቀሳቀሰው። በጣም ይገርመኛል። እኔ ሌሎቹ መጽሐፎች የማይሉትን እዚህ ላይ ግን ይሄንን ነው የሚነግረን። ሰይጣን በእስራኤል ላይ ተነሳ። በቃ ድል ሲያደርጉ ሲቀዳጁ፣ በሁሉ ነገር ስኬታማ ሲሆኑ ሰይጣን ግን ተነሳባቸው ይላል። ስለዚህ በዳዊቱ ልብ ውስጥ እስራኤልን ይቆጥር ዘንድ አስነሳው እና እስራኤልን እንደቆጠረ ግን ዳዊት ኢዮርባም የህዝቡ አለቃ የነበረው ኢዮርባም ተው ብሎት ነበረ። ለምንድን ነው የምትቆጥረው? አረ እባክህ እግዚአብሔር አታስቀይም፣ እግዚአብሔርን አታሳዝን፣ ለምን ትቆጥራለህ? መቁጠሩ ሰራዊቱን ሲቆጥር ምንድን ነው ኃይሌ ይሄ ነው፣ ድሌ ይሄን ያህል አመጣልኝ የሚለው ሀሳብ ነው በውስጡ የገባው እና እግዚአብሔር የተቆጣበት ምክንያት ያ ነው። እግዚአብሔር ከሱ ጋር ሆኖ እግዚአብሔር እንዲያሸንፍ በነገር ሁሉ እየረዳው እያለ ግን የራሱ ክንድ የራሱ ኃይል እንዳመጣለት አድርጎ ዳዊት እንደቆጠረ፣ ስለዚህ እግዚአብሔር እንደተቆጣና ነቢዩን እንደላከበት እዛ ላይ እናያለን። ለዚህ ምርጫ ይሰጠዋል እግዚአብሔርን፣ ምን ይሻልሃል? ሶስት ምርጫ ነው የሚያቀርብለት እግዚአብሔር። ህዝቡን በመቁጠሩ ምክንያት ሶስት ነገሮች አኑር ያለው አንዱ ምረጥ ይለዋል። የተቆረጠ ነው በእግዚአብሔር ዘንድ ይሄ ነገር እና 3 ዓመት ረሃብ ይሁንብህ፣ 3 ወር በጠላት ላይ መሸነፍ ይሁንብህ፣ ወይስ 3 ቀን በቸነፈር እና በምድር ላይ ሁሉ እና የእግዚአብሔር መልአክ በእስራኤል ምድር ሁሉ ማጥፋት ይሁን ወይ? ምረጥ፣ አንተ ምረጥ ከነዚህ አንዱን ይባላል። እና ዳዊት ግን ነቢዩ ጋድ ነበር የመጣውና ነቢዩ ጋድ እኔ ተጨንቅ ያለሁ ምመርጠውን አላውቅም፣ ግን አንድ ነገር አውቃለሁ፣ እግዚአብሔር ምሕረቱ ብዙ ስለሆነ በእግዚአብሔር እጅ መውደቅ ይሻለኛል። እኔም እንደዚህ ነው የምለው፣ በሰው እጅ እግዚአብሔር አትጣለኝ አለ ዳዊት። እውነቱን ነው። አያችሁ፣ የዳዊትን ታሪክ ተከታትለን ብናየው እውነት ነው። በሰው እጅ በራሱ ልጅ እንኳን የወደቀበት ጊዜ አለ እና እንዴት ትንንሽ ሰዎች በጣም ምናምንት የሆኑ ሰዎች ሁሉ ሰድበውታል ዳዊትን። በንግስናው እንዳከበሩት ደግሞ ሲወርቅም ያዋረዱት ሰዎች አሉ እና ሰው ምን እንደሆነ ዳዊት በጣም አድርጎ ያውቃል። ስለዚህ እግዚአብሔር ያለው አንተ እንደፈለግክ አድርገኝ፣ ብቻ በሰው እጅ አትጣልኝ። ስለዚህ ያንተን እጅ መርጣለሁ፣ በአንተ እጅ የሚለውን ማለት የሶስት ቀኑን በእግዚአብሔር እጅ በሶስት ቀን መቅሰፍትና ሆነ። ወደ 70,000 ሰዎች ናቸው በዛ ቸነፈር የሞቱት እና በእግዚአብሔርም ኢየሩሳሌምን ሊያጠፋ መልአክ እንደላከና መልአኩ በቀረበ ጊዜ ይላል እግዚአብሔር ተጸጸተ። ስለዚህ የሚያጠፋውን መልአክ በቃ እጅህን መልስ እንዳለ ዳዊትም መልአኩን አየ ይላል። ሰይፍ ይዞ አየው። ኖት ኦንሊ ዳዊት ብቻ አይደለም እነዛም ሌሎቹም ሰዎች አይተውታል መልአኩን። ስለዚህ የዛን ጊዜ እግዚአብሔር ፊት እሱና በሙሉ የእስራኤል ሽማግሌዎች በእግዚአብሔር ፊት እንደወደቁ ኢያቡሴም በኦርና አውድማ ነው እና አይቶታል። ልጆቹም እሱም መልአኩን አይተዋል። ሰይፉን ይዞ አፎቱን ወደ ውስጥ ሲከት አይተውታል። ስለዚህ በዛ ቦታ መስገጃን ስራልኝ አለው እና የመስዋዕት የኃጢአቱ መስዋዕት እዛ ጋር እንዳቀረበ እና ሌላ ቦታ ስትሄዱ እዛ ቦታ ላይ ነው ለካ የኢየሩሳሌም መቅደስ የተሰራው። ይገርማል። ሳጠናው ነው ይሄን ያየሁት። እነዚህ መስዋዕቱ የቀረበበት ቦታ ነው የኢየሩሳሌም ነው መቅደስ በኋላም የሰራው እዛ ቦታ ላይ ነው እና መስዋዕት እንዳቀረበ እግዚአብሔር እንደተቆጣው በጣም እግዚአብሔር እንደፈራ እሱ ብቻ ሳይሆን እስራኤል በሙሉ እግዚአብሔር እንደፈሩ ይነግረንና ከዛ በምዕራፍ 22 ላይ የሚመጣው መቅደሱን ለመስራት የሚያስፈልገውን ዝግጅት ከዚህ ዲስአፖይንትመንት በኋላ ይሄ ሁሉ ሆኖበት ስቲል የመቅደሱ ነገር ግን ልቡ የነበረ ሰው ነው። የመቅደሱ ነገር በውስጡ ያለ ሰው ነው። በቃ ምንም ቢሆን የመቅደሱን ነገር የሚያስብ ሰው ስለሆነ መቅደሱን እንደገና ለመቅደሱ የሚሆኑ ነገሮችን ሲያዘጋጅ ለመስራት በጣም የተደረገውን ዝግጅት በምዕራፍ 22 ላይ ታያላችሁ። ምን ምን እንደቀረበ ምን ምን እንደተሰጠ ያለውን በሙሉ ዘመኑን ሙሉ ያዘጋጀውን ንብረቱን፣ ሀብቱን፣ ወርቁን በሙሉ ለመቅደሱ ስራ እንደሰጠና ልጁን ሰለሞን እግዚአብሔርን ቤት ይሰራ ዘንድ ቁጭ አድርጎ እንዳዘዘው እዛ ላይ ነው የምናየው። የእረፍት ሰው የሚሆን ልጅ ይወለድልሃል፣ ዙሪያውን ካሉ ጠላቶች ሁሉ አሳርፈዋለሁ፣ ስሙም ሰለሞን ይባላል፣ ዘመኑም ሰላምና ጸጥታ ለእስራኤል ሁሉ ይሆናል የተባለለት ልጁ እርሱ ለስሜ ቤት ይሰራልኛል፣ ልጅም ይሆነኛል፣ እኔም አባት ሆነዋለሁ። የመንግስቱን ዙፋን ለእስራኤል ለዘላለም አጸናለሁ። ቅድም እንዳልነው ያ ለዘላለም ለእስራኤል የጸና ዙፋን። ከዛም ሐዋርያትም ለዚህ ነው ሐዋርያት ስራ ላይ መቼ ነው የእስራኤልን መንግስት የምትመልሰው ያሉት። ዛስ ዋይ ኖስ የሚጠብቁት የእስራኤል መንግስት የዘላለም ዙፋን በዳዊት ዙፋን ላይ የሚቀመጥ የእግዚአብሔር ዙፋን ልጅ እንዳለ ያውቃሉ። ለዚህ ሞቶ ከተነሳ በኋላ እንኳን ወደ አባቱ ሲያርግ እንደማያደርግ ሲነግራቸው መቼ ነው ታዲያ የሚመለሰው ነው ብሎ የጠየቁት። እዚህ የሚመለስ ዙፋን አለ። የክርስቶስ ኢየሱስ በምድር ላይ ለዘላለም ለ1000 ዓመት ይገዛል። ከዛ በኋላ ለዘላለም በክርስቶስ ዙፋን ላይ ነው እግዚአብሔር የልጁን ኢየሱስ ክርስቶስን ለዘላለም የሚያስቀምጠው። እሱ በሰራለት ቤት ውስጥ ነው። እኛ ነን የእሱ ቤቶች። በክርስቶስ ኢየሱስ ደም የተዋጀን ሁሉ የእግዚአብሔር ቤት ነን። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? ይላል አይደለም እንዴ? ስለዚህ ያ በክርስቶስ ደም ተዋጅተን የመጣን እኛ የእግዚአብሔር ልጆች፣ የእግዚአብሔር ቤተ መቅደሶች ነን፣ የእግዚአብሔር ቤት ነን እና በምዕራፍ 23 ላይም የሌዋውያኑን አገልግሎት ዳዊት ሸመገለ እና ሰለሞኑን በዙፋኑ ላይ ያነገሰ ነው የሚለን እንጂ እዛኛው መጽሐፍ ላይ ያየነው ዳዊት ሸመገለ ግን ልጁን አላነገሰም ነበር። ስለዚህ ሌላው ልጁ ተነስቶ ነገሰ ብሎ እዛ ጋር ዲቴል ይነግረናል። እዚህ ግን ልጉ እንዳልኳችሁ ነው፣ ሆን ተብሎ የዳዊትን መንፈሳዊ ነገሮች ነው እየተናገረ ያለው እና ዳዊት እንደሸመገለ እድገበ ልጁን ሰለሞንን እንዳነገሰው እና የእስራኤል አለቆች ካህናቱን ሌዋውያኑን ሰብስቦ ከሌዋውያን ከ30 ዓመት ጀምሮ በላይ ያሉትን በሙሉ በነፍስ ወከፍ 35,000 ሌዋውያን አስቀምጦ እነዚህ ከዚህ ውስጥ የእግዚአብሔር ቤት ስራ የሚሰሩትን 24,000 የነበሩ 6,000 አለቆች፣ ፈራጆች፣ 4,000 በረኞችን፣ 4,000 ለምስጋና በተሰሩ የዜማ እቃዎች መጫወት የሚችሉ ማመስገን እግዚአብሔርን የሚያመሰግኑ እና ዳዊት እንግዲህ እነዚህን ሁሉ ነው ያደራጀለት ለሰለሞን። ዝም ብሎ አይደለም፣ ልጅ ነበር ሰለሞን፣ በጣም ልጅ ነበረ ብሏል። አንድ ልጅ ነው፣ ልጄ ሰለሞን ልጅ ነው፣ ሰው ሁን ብሎታል። ስለዚህ እያንዳንዱን ዘር እንዴት አድርጎ የሌዋውያኑን ዘር እንዳደራጀለት መዘምራኑን በመዘምራን ዳዊት ነው ለመጀመሪያ ጊዜ መዘምራኖችን ያደራጀ የእግዚአብሔርን ቤት ያደራጀ ዳዊት ነው። ያጠፋቸው ነገሮች ቢኖሩ እስቲል እግዚአብሔር የሚወደው እንደ ልብ ይሆንልኝ ያለው ሰው ነው። ከሌሎቹ ነገስታት በተለይ ይሄንን ዜና መዋዕልን እያጠናን ስንመጣ ነው የምናውቀው ምን ያህል ዳዊት እግዚአብሔርን የሚወድ እግዚአብሔርን የሚፈራ ሰው እንደነበረ ማየት የምንችለው እና እያንዳንዱን በየዘርግንዳቸው እንዳስቀመጠ ምዕራፍ 24 ራሱ የካህናት አመዳደብ ነው የሚነግራችሁ። ካህናቶቹን እንዴት አድርጎ እንደመደባቸው በየዘር በየዘራቸው በየቁጥራቸው በየነገዳቸው የእግዚአብሔር ቤት 24 ሰዓት እንዲመለክ እግዚአብሔር ያለምንም በጣም ጥሩ ትክክለኛ የሆነ ፕሮግራም ነው። በቃ ምንም ማንን ስታፕ ነው፣ ምንም ሰው አታጡ። ሁልጊዜ እግዚአብሔር ቤት ሲኬድ ካህናት አሉ፣ ሌዋውያን አሉ፣ ዘማሪ አሉ፣ ጠባቂዎች አሉ፣ አለቆች አሉ፣ ሰሪዎች አሉ። ሁልጊዜ ቤት ውስጥ ሰው አለ። በቃ እንደዛ አድርጎ አደራጅቶ ነው የሰራው። በቃ ሶ ስማርት ጋይ ነው። በቃ ግን የእግዚአብሔር መንፈስ ስለረዳው ነው እና የሌዋውያኑን ዝርዝር ከዛ ምዕራፍ 25 ላይ ስትሄዱ የቤተ መቅደስ መዘምራን እናያለን። ቤተ መቅደስ መዘምራን ለዳዊት መዘምራን ትልቅ ቦታ ነው ያላቸው። ልክ ከካህናቱ እኩል ነው መዘምራኑን የሚያየው። ሁልጊዜ ሌላ ስራ እንዳይሰሩ መዘመር 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 24 ሰዓት እና እግዚአብሔር ቤት ስትሄዱ ሁልጊዜ መዝሙር አለ። ሁልጊዜ ይዘምራሉ ሌዋውያን በጸናጽል፣ በከበሮ፣ በመሰንቆ፣ በተለያየ መሳሪያ እንዲጫወቱ ነው የሚያደርጋቸው በእግዚአብሔር ፊት። ስለዚህ እግዚአብሔር ቤት የሚሄድ ሰው አዝኖ እንኳን ቢሄድ በቃ ሀዘኑን ረስቶ እግዚአብሔርን አምልኮ ደስ ብሎት ይመለሳል። ሴ በዳዊት ጊዜ የነበረ የእግዚአብሔር ቤት አሰራር እንደዛ ነበረ። ለዚህ እግዚአብሔር ቤት ሁልጊዜ ምስጋና፣ አምልኮ፣ ስግደት ይዘጋጃል። በምዕራፍ 26 ላይ ስታዩ የቤተ መቅደስ በር ጠባቂዎችን ዝርዝር ቤተ መቅደሱ መጠበቅ እንዳለበት የእግዚአብሔር ቤት በስርዓት እንዳለበት እናያለን እና የግምጃ ቤት ኃላፊዎችን፣ ሹሞችን እያንዳንዱ ምዕራፍ 27 ላይ ስትሄዱ ወታደራዊ እና ህዝባዊ ድርጅቶችን እንዴት እንዳቋቋመ መንፈሳዊውን ሳይድ ብቻ ሳይሆን ስጋ በሌላውም በሚመራው ህዝብ መሀልም እንዴት አይነት ምሪት እንደነበረው የእስራኤልን ነገሮች እንዴት እንዳስተዳደረ የቤተ መንግስት ንብረት አስተዳዳሪዎች እንደነበሩ ቤተ መንግስትን የሚያስተዳድሩ ትልልቅ ሰዎች እንዳስቀመጠ መንፈሳዊ ሳይድ አይቶ በዚህኛው የመንግስቱ እንዲወድቅ አይደለም፣ መንግስቱንም መንፈሳዊ ሳይዱን እኩል የያዘ ንጉስ ነበረ። ይህንን ነው የምናየው በመጽሐፈ ዜና መዋዕል ቀዳማዊ ላይ እና ምዕራፍ 28 ላይ ስትሄዱ ዳዊት ስለ ቤተ መቅደሱ ስራ እንደገና የሰጠው መመሪያ አሁንም ልቡ ከዛ ስለማይወጣ የቤተ መቅደሱ እንደገና መመሪያ ላይ መጨረሻ ላይም የቤተ መቅደሱ መመሪያ እንዴት እንደሚሰራ እያንዳንዱን ዲቴል የሆነ ለሰለሞን ለልጁ ሲሰው በምዕራፍ 28 ላይ እናያለን። ምዕራፍ 29 ላይ ስትሄዱ ቤተ መቅደስ ለመስራት የቀረቡ ስጦታዎች አሁን የራሱን ሰጥቶ ህዝቡን እንደገና ይጠይቃል። ህዝቡ ደግሞ እንዲሰጥ ስጦታ እንዲያመጣ ህዝቡን ይጠይቃል። ስለዚህ ህዝቡ በፈቃዱ ደስ ብሎት እሱ በደስታ ስለሰጠ ዳዊት ደስ እያለው ያለውን ሁሉ ስለሰጠ ህዝቡም እንደዛው በደስታና በኃይል እንደሰጡ እና አቤት በሰማይና በምድር ያለው ሁሉ ያንተ ነው አለ። ታላቅና ኃያል ክብርም ድልም ግርማም ላንተ ነው፣ አቤቱ መንግስት ያንተ ነው፣ አንተ በሁሉ ላይ ከፍ ከፍ ያልክ ራስ ነህ ይለዋል። ስለዚህ ይህን ሁሉ ነገር ብንሰጥህ ምንም አይበቃህም፣ አይመጥንህም፣ አንተ ከዚህ ሁሉ በላይ ነህ ብሎ ዳዊት እንደገና የምስጋና ጸሎት እንዳቀረበ ባለጠግነትን ክብርን ከአንተ ዘንድ ነው፣ አንተ ሁሉን ትገዛለህ፣ ኃይልህ ብርቱ ነው፣ እጅ ብርቱ ነው፣ ታላቅ ነህ፣ አንተ ሁሉን ታደርጋለህ፣ ይህንን ለማድረግ እንኳን ኃይል የሰጠህን አንተ ነህ ነው የሚለው። እኛ አይደለንም፣ ከአንተ የተነሳ ነው እና ከዛ በኋላ የሰለሞን መንገስ ይፋ የተደረገው ከምስጋናው ከክብሩ በኋላ ሰለሞን መንገሱ ይፋ ተደረገ። እና ሰለሞን እንደነገሰ ዳዊት እንደሞተ ነግሮን መጽሐፈ ዜና መዋዕል አንድ ማለት መጽሐፈ ዜና መዋዕል ካል አንደኛ ዜና መዋዕል ማለት ነው። እሱ ያልቃል እዛ ላይ ማለት ነው። ልክ ዳዊት እንደሞተ ግን የሰለሞን ንግስና በደንብ ተረጋግጦ እዛ ላይ መጽሐፉ ያልቃል። ከዛ በኋላ ሁለተኛ መጽሐፈ ዜና መዋዕል ካል ማለት ሁለተኛ ማለት ነው። ስለዚህ መጽሐፈ ዜና መዋዕል ሁለተኛ ይመጣል። ምንድን ነው የሚያል ይቀጥላል። እንዳይቆረጥ ታሪኩ እዛ ላይ ቢቆምብን ኖሮ ዋት ሀፕን እንላለን፣ ምን ሆኖ ነበር ከዛስ በኋላ እንል ነበር። ግን ሰለሞንን ደግሞ ይይዛል። አሁንም አጻጻፉ ልዩ ነው። ሰለሞንን ከዚህ በፊት በሌሎች መጽሐፍቶ እንዳየነው አይደለም እዚህ ጋር የሚቀርብልን። ሰለሞን ጥበብ እንዴት እንደለመነ ከእግዚአብሔር ሀብትን ንብረትን ሌላ መለመን ሲገባው፣ ነገር ግን ነው እግዚአብሔር ወይ ጥበብን ለመነ ይላል ሰለሞን። ስልጣን፣ ኃይል፣ ክብር ሁሉ እግዚአብሔር ጨምሮ እንደሰጠው የለመነውን ጥበብም እጥፍ እጥፍ አድርጎ እንደሰጠው። ስለዚህ ምዕራፍ ሰለሞን ስልጣንና ኃይል እንዳገኘ ምዕራፍ አንድ ይነግረናል። ከዛ ምዕራፍ ሁለት ላይ ስትሄዱ ቤተ መቅደሱን ለመስራት እንደገና የተደረገ ዝግጅት ሰለሞን ለእግዚአብሔር ቤት በቃ ኢሚዲየትሊ ነው የሚያወራው። ሌላውን ነገር ሰለሞን ጥበብ አገኘ፣ እውቀት አገኘ፣ ይሄን ነው ባለጸጋ ሆነ፣ አረፈ፣ ዙሪያውን ካሉ አገሮች ሁሉ አርፏል። ምክንያቱም ምንም ጦርነት አልነበረበትም ሰለሞን፣ ሁሉ ዙሪያውን ይፈሩት ነበረና። ስለዚህ በምዕራፍ ሁለት ላይ ስንመለከት ወደ ቤተ መቅደሱ አገልግሎት ነው ቀጥታ ሄደው፣ ቤተ መቅደሱን ለመስራት ቀጥታ ወደ ቤተ መቅደሱ አገልግሎት ሲሄድ ወይም ስራውን ለመጀመር እንደሄደ ነው የምንመለከተው። ከዛ ምዕራፍ ሶስት ላይ ሰለሞን ቤተ መቅደሱን መስራቱን ይነግረናል። ዲቴል ነው የሚነግረን፣ እንዴት አድርጎ እንደሰራው፣ በምን አይነት ቅርጽ እንደተሰራ፣ አባቱ እንደገረው፣ እያንዳንዱ ነገር እንደተሰጠው ምሳሌ ልክ እንደሰራ። ከዛ ምዕራፍ አራት ላይ የቤተ መቅደሱ እቃዎች መሟላት እንዴት አድርጎ ተሰርቶ ሲያልቅ በውስጡ ያሉ ቤተ መቅደሱን ሊያስጌጡ ሊኖሩ የሚገባቸው እቃዎች በመቅረዙ እያንዳንዱ ነገር የእግዚአብሔር ቤተ መቅደስ ውስጥ ያለ ምክንያት የተቀመጠ እቃ የለም። እኛውም ቤታችን ውስጥ ያለ ምክንያት የተቀመጡ እቃዎች ማአት ሊኖሩ ይችላሉ። እዛ ቤተ መቅደስ ውስጥ ግን ሁሉ ነገር የተቀመጠው ምክንያት አለው። በምክንያት ነው የተቀመጠው። በምክንያት እንደተቀመጠ እዛ ላይ እናያለን። እና የቃል ኪዳኑ ታቦት ወደ ቤተ መቅደሱ ምዕራፍ አምስት ላይ ወደ ቤተ መቅደሱ እንደገባ ምዕራፍ አምስት ላይ እናያለን። የቃል ኪዳኑ ታቦት ይዘው በክብር ይዘውት እንደገቡ እና እዛ የነበረ የእግዚአብሔር ክብር መገለጥ በዛ የነበሩ ካህናቱ ሁሉ ተቀድሰው ነበር እና መዘምራን ነበሩ፣ ሌዋውያኑ ነበሩ፣ ሁሉ እያንዳንዳቸው ካህናቱ ሁሉ ነበሩ እና መለከቱን በሚነፉበት ጊዜ መዘምራኑ በአንድ ላይ ሆነው እግዚአብሔርን አመስግኑ እያሉ ሲያከብሩ እግዚአብሔር ቸር ነው፣ ምሕረቱ ለዘላለም ነው፣ እግዚአብሔርን አመስግኑ በአንድ ቃል በአንድ ድምፅ ይላል። ከፍ አድርገው መለከትና ጸናጽል ዜማ እቃ ሁሉ ይዘው እግዚአብሔርን በሚያመሰግኑበት ጊዜ የእግዚአብሔር ቤት በዳመና ተሞላ ይላል። ቤቱ በዳመና ተሞላ። የእግዚአብሔር ክብር የእግዚአብሔርን ቤት ሞልቶት ነበርና ካህናቱ እንኳን ከደመናው የተነሳ መቆምና ማገልገል አልቻሉም ይላል እና በታላቅ ክብር ለመጀመሪያ ጊዜ መቅደሱ በታላቅ ክብር ተሞላ። እግዚአብሔር መለሰ፣ መስዋዕቱን በሰዓት መለሰ፣ ያቀረቡትን መስዋዕት በሰዓት የመለሰበት። ከዛ በኋላ ለሰለሞን ለህዝቡ ንግግር ምዕራፍ ስድስት ላይ ለህዝቡ ንግግር ሲያደርግ እናያለን። እግዚአብሔር በጨለማ ውስጥ ይኖራል ወይ? እንደዛ ክብሩን ትልቅ ነገር ካየ በኋላ ሰለሞን ግን ያለው እንደዚህ ነው፣ እግዚአብሔር በጨለማ ውስጥ ይኖራል ወይ? እኔ ግን ለዘላለም ትኖርበት ዘንድ ማደሪያ ቤት ሰራውልህ አለ እግዚአብሔር ወይ ንጉስ። በእውነት እግዚአብሔር ወይ የእስራኤል ንጉስ ለመሆን እኔ ማነኝ ነው? የእስራኤል ጉባኤ ሁሉ ቆሞ ነው። ለአባቴ ለዳዊት በአፉ የተናገርከው በእጁ የፈጸምከ የእስራኤል አምላክ እግዚአብሔር አንተ ተባረክ። የተናገርከውን ያደረግከ አንተ ነህ። ከግብፅ ምድር አወጣህን። በጣም የሚገርም ነው። ሁሉን ከብሉይ ኪዳን የሚይዛችሁ አዲስ ኪዳን ሁልጊዜ እግዚአብሔር ያደረገውን ነገር ነው ወደ ኋላ ዞሮ የሚያነሱ። የክርስትና ህይወት እንደዛ ነው። በዛሬ ላይ ብቻ አይደለም የሚኖረው፣ ትናንትናንም ሁልጊዜ እግዚአብሔር ትናንትና አምላክ ነው፣ የዛሬም የነገም አምላክ ነው። ስለዚህ ሁሌ የትናንትና መነገር አለበት፣ ትናንትና ያደረገው መታወስ አለበት። ከዛ የትናንትናን ይጀምራል። እንዴት አብርሃም እንደጠራ፣ ከአብርሃም ህዝቡን እንዴት በብረ በዳ እንደመራ፣ እንዴት እንደዚህ አድርጎ ድንኳንን ከድንኳን ወደ ትልቅ ቤት ውስጥ እግዚአብሔር መቅደስ ውስጥ እንደገባ፣ ያ ሁሉ በራስ ክንድ በራስ ክብር ያደረግከው ነው። እግዚአብሔር ለስሜ ትሰራለህ ብለህ አንተ ነህ የተናገርከው እያለ እግዚአብሔርን በህዝቡ ፊት ያመሰግነዋል። ክንዴ ሰራው፣ ኃይሌ ሰራች፣ እውቀቴ ሰራው ሳይሆን አንተ ነህ የሰራኸው እና የመቅደሱ ምረቃ ጸሎት ሲያደርግ ነው። ሲመረቅም በሰለሞን ይጸልይ ነበር። በጣም ይጸልያል። እንደውም ጸሎቱ በጣም የጸሎት ሰው የነበረ ሰው ነው። ጸሎቱ አስገራሚ ነው። የሚጸልያቸው ጸሎቶች፣ ቃላቶቹ ራሱ የሚጠቀምባቸው ቃላቶች አስገራሚ ናቸው። እና ይጸልይ ነበረ። እዛ በኋላ የእስራኤል እግዚአብሔር ቤተ መቅደሱ ተመረቀ፣ በታላቅ ድግስ ማለት ነው። በታላቅ መዓት ሰንጋ ታርዶ በብዙ ሺ በሬዎችና በጎች ተሰውተው ቤተ መቅደሱ እንደተመረቀ ነው እዛ ጋር የምናየው። እና እግዚአብሔር ሰለሞን እንደና ደግሞ እንደተገለጠለት ይነግረናል። ምዕራፍ 7 ላይ ቁጥር 11 ላይ እንደገና እግዚአብሔር እንደተገለጠለት ይነግረናል። ከዛ በኋላ ሰለሞን ምዕራፍ 8 ስንሄድ ሰለሞን ያከናወናቸው ነገሮች በእስራኤል ላይ ሰለሞን የሰራቸው ከተማ መስራቱን፣ ቅጥር መስራቱን፣ መወርወሪያችን፣ የመቅደሱ መወርወሪያዎች፣ ግቢውን፣ አገሩን ሁሉ እንዴት እንደሰራ እዛ ላይ ይናገራል። እና ፎከስ የሚያደርገው መንፈሳዊ ነገሩ ላይ ነው ብያቸዋለሁ። ከዛ ምዕራፍ 9 የታወቀ ነው፣ የንግስት ሳባ ጉብኝት። ሰለሞንን የዓለም ነገስታት በሙሉ ሊያዩት እንደሚመኙ እዛው መጽሐፍ ላይ እናያለን። ምክንያቱም የሚያደርገውን ጥበብ ያዩ ዘንድ ይመኙ ነበር ይላል ሁሉ። ስለዚህ ከሚመኙት አንዷ ንግስት ሳባ ነበረች። ስለዚህ የዳዊትን ብልጽግና ለማየት ነው ወደዛ የመጣችው። ሁሉም የእሱን ብልጽግና ነገስታት ሁሉ ጥበቡን ለመስማት ይመኙ ስለነበር የምድር ነገስታት ሁሉ። እግዚአብሔር ነው የሚለው፣ በእግዚአብሔር በልቡ ያኖረውን ጥበብ ነው የሚለው፣ የራሱን አይደለም። እግዚአብሔር በልቡ ውስጥ ያኖረውን ጥበብ ይሰሙ ዘንድ ሰለሞንን ፊት ሊያዩ ይመኙ ነበር። ጌታ ኢየሱስ ከሰለሞን የሚበልጥ በዚህ አለ ብሏል። እውነት ነው። የሰለሞን ጥበብ ወዲያውኑ በዛው በህይወቱ እያለ በሚስቶቹ ጣዖት አምላኪ ሚስቶች በማግባቱ አይኑን እንዳጠፉትና ከዛ እንኳን ፈቀቅ እንዳለ መጽሐፍ ይነግረናል። ግን ኢየሱስ አለ ፐርፌክት የሆነ ከሁሉ ከሰለሞን የሚበልጥ ኢየሱስ፣ ሊታይ ሊደነቅ ሊሰማ የሚገባ ከሰለሞን የሚበልጥ ኢየሱስ አለ። እዚህ ኢየሱስ ክርስቶስን ነው የሚያሳዩት። የሳባ ንግስት ላይ ምዕራፍ 9 የሳባ ንግስት እናያለን። እና ሰለሞን ለ40 ዓመት ነው የነገሰው። ብልጽግናውን እናያለን፣ ምን ያህል ባለጸጋ እንደነበረ። ከዛ በኋላ እዛው መጨረሻው ምዕራፍ 9 መጨረሻ ላይ ሰለሞን እንዳንቀላፋ እንደሞተ እዚህ ጋር እንዳልኳችሁ ነው። ምንም ያንን ታሪክ አያነሳበትም። ሰለሞንን ውድቀቱን አይናገርም። መንፈሳዊ ሳይዱን ብቻ የጸጋ መጽሐፍ ነው ያልኳቸው ለዚህ ነው። ልክ እንደ ዕብራውያን ነው። ዕብራውያን አሁን የእምነት አርበኞች ብሎ የእምነት ጀግኖች ብሎ የመረጣቸውን ምንም ዊክነሳቸውን እንደማያነሳ ልክ እንደዛ እዚህ ጋም ዊክነስ አልተነሳም። እና ያው ያደረገውን ከእግዚአብሔር ጋር የነበረውን ግንኙነት የነበረውን ህይወት ብቻ ነግሮን እንዳንቀላፋ ይነግረናል። እና ምዕራፍ 10 ላይ በእሱ ምትክ ልጁ ሮባም እንደነገሰ መጽሐፈ ነገስት ላይ አይተናል። ዳዊት በህይወት እያለ ያ ልጁ ልንገስ እንዳለ ከዛ ያኛው ነግሮናል። እዚህ ጋር ግን ዜና መዋዕል ላይ ስንመጣ ሁልጊዜ ነገሮች መጥፎዎቹን ታሪኮች እየደበቀ ነው የሚመጣው እና እዚህ ጋር ቀጥታ ሰለሞን ሞተ፣ ልጁ ሮብዓም ነገሰ እና ዳዊት ሰለሞን በህይወት እያለ ነው ኢዮርብዓም የተቀባው። ግን ሌላው መጽሐፍ ስለነገረን ነው እሱን ነገስት ስለነገረን ነው እና ግብጽ ሄዶ ተደብቆ ነበር እና የሰለሞን መሞት ሲያቅ ነው የመጣው። እና እዚህ ጋር ግን ሌላው መጽሐፍ ያልነገረን ነገር ይነግረናል። የሰለሞን ልጅ ከነገሰ በኋላ ምንድን ነው የሚለው? እስራኤል ሁሉ ሴኬም መጥተው ሮብዓምን በሴኬም አንተ አነገሱት እና ምን ይላሉ? አባት ቀንበር አክብዶብናል አባት እና አንተ ጽኑ አያል ሰው ነህ እና የአባት አገዛዝ በላያችን ላይ የከበደ ነበረ። ስለዚህ እባክህን አቅልልልን ብለው የእስራኤል አባቶች ማለት ነው ከየነገዱ መጥተው ሲጠይቁት፣ ኦኬ በሶስት ቀን መልስ እሰጣለሁ ብሎ ልኮ ከሽማግሌዎቹ ጋር ተማከረ። እሺ አቀላለሁ በላቸው አሉት። ግን ወጣቶቹን አማከረ፣ የአባቴ ጣት ትንሿ ጣቴ ከወገቡ ትወፍራለች በላቸው፣ እንደውም በሾክ ነው ምገርፋችሁ በላቸው ብለው ምናምንቴዎች ምክር ሰጡት። ያንን በማድረጉ ግን ከእግዚአብሔር ዘንድ ያው የተጠበቀ ነገር ነው። ምክንያቱም ሰለሞን ስለበደለ ነው፣ ሌላ መጽሐፍ ስላየን ነው እኛ ያንን የምናውቀው። ሲ መጽሐፎቹ መኖራቸው አስፈላጊው ለዚህ ነው። አንዱን መጽሐፍ ብቻ አይተን በአንዱ ላይ ያየነውን ታሪክ መናገር አንችልም። እና እኛ ከዛ መጽሐፍ ኦልሬዲ እውቀት ስላለን ነው። እዚህ ጋር ግን እውቀት አልሰጠን። ምንድን ነው የሚለው? በቃ እንደሱ ስላለ በቃ እንግዲያው ከዳዊት ቤት እኛ ምን አለን ብለው አስሩ ነገር ጥለውት እንደሄዱና ኢዮርብዓምን በላያቸው ላይ እንዳነገሱ ነው የሚነግረን። እና ሮብዓም ለይሁዳ ኢዮርብዓም ለአስሩ ነገስታት ንጉስ እንደሆኑ ከምዕራፍ 11 ጀምረን ማየት እንችላለን። ሻማያ የሚባል ትንቢት የሚናገር ነቢይም እንደነበረ፣ ስለዚህ የሰነፎቹ ምክር በመስማቱ መንግስቱ ለሁለት የሮብዓም መንግስት ለሁለት እንደተከፈለ እናያለን። እና ከይሁዳ ከቢንያም ቤት የተመረጡት ሰልፈኞችን ይዞ ደግሞ ለመዋጋት ተነሳ ይላል። ኢዮርብዓምን ይዘው ስለሄዱ እሱን እዋጋለሁ ብሎ ሮብዓም ማለት ነው የሰለሞን ልጅ። ነገር ግን ይሄ ነቢይ መጥቶ ኖ ኖ ኖ፣ ይሄ ከእግዚአብሔር ዘንድ ሻማያ ይባላል ነቢዩ፣ እና ይሄ ከእግዚአብሔር ዘንድ የመጣ ነገር ነው እና ወንድሞችን ልትወጋ አትውጣ ብሎ ወደ ቤቱ እንደመለሰው፣ በሌላ ጊዜ ርስ እንትን ታክስን ኮሌክት እንዲያደርጉለት ሲልክ ያን የላከውን ሰው ገለው ስለመለሱ ፈርቶ እንደተመለሰ ሁሉ ይናገራል። እና መጽሐፉ የሚተርከው ያንን ነው። ከመንፈሳዊ ሳይዱ ነው የሚያሳየው። ከዳዊት ቤትም አሁን ከዚህ በኋላ ራሱ ይዞት የሚሄደው የሳኦልን ቤት እዛ ጋር ቅድም ነው ያቆመው። እና አሁን ኢዮርብዓም የሳኦል ቤት አይደለም፣ ኢዮርብዓም ግን ከዳዊት ጋራ በተያያዘ ከዚህ በኋላ የሳኦል መንግስትነትም እንደተቀደደች እዛ ጋር እንዳቆመች እና ሌላ ሰው ነው ኢዮርብዓም ዘር ነው እንግዲህ ከዛ በኋላ ይዞ እስራኤልን ዘር ይዞት የሚሄደው ያንን ነው የምናየው። ኢዮርብዓም ልጆቹ እንመለከታለን እና ምን እንዳደረገ ካህናት ራሳቸው በእስራኤል ውስጥ ሁለቱ ክፍያ ክፍፍል ሲመጣ ይሁዳና እስራኤል ሆነው ተከፍለው ይሁዳ በኢየሩሳሌም እስራኤል ደግሞ በሰማሪያ ለሁለት ተከፍለው መንግስታቸውን በዛ አድርገው ማለት ካፒታል ሲቲ ማለት ነው በዛ አድርገው እያሉ የእግዚአብሔር ቃል ይጸና ዘንድ ከእስራኤል የነበሩትን ካህናት በሙሉ እንዳባረረ ኢዮርብዓም እዛ ላይ እናያለን። እና ከእስራኤል የነበሩትን ካህናት በሙሉ እንዳባረረ ያም በመጽሐፉ በሳሙኤል ላይ የተጻፈው ኤሊ ከዘርህን ከክህነት ዘር እሽራለሁ እንደተባለ የኤሊ ዘሮች እንደነበሩ እነሱ ተሽረው እንደገና ግን መጥተው በይሁዳ እንደተቀመጡ በይሁዳ ይሄ እዚህ መጽሐፍ ላይ ወደ ይሁዳ የመጡ ሌሎችም የእስራኤል ነገዶች አሉ። እግዚአብሔርን የሚከተሉ ከሌዋውያኑ ሳይድ የነበሩ በሙሉ ከኢዮርብዓም እየተዉ፣ ምክንያቱም ኢዮርብዓም ወዲያውኑ የወርቅ ጥጃ ሰርቶ ማጠን ጀመረ እና እስራኤል ወደ ኢየሩሳሌም ሄዶ በዛ ልቡ እንዳይማረክበት እነዚህ ናቸው ከግብጽ ያወጡ ብሎ ሁለት ጥጃ ሰርቶ በዳንና በቤቴል ስላቆመ ለሱ ካህናት የሆኑ ዘንድ ከዝም ብሎ ካህን ያልሆኑ ሰዎችን ብቻ ወደ ሰባት በሬ አምጥተው ካረዱ እነሱን ካህን ያደርጋል እና ራሱም ካህን ነበር ይላል። ለዚህ እግዚአብሔር ቁጣ በእስራኤል ላይ እንደነደደ ነው የምናየው። ለዚህ እያንዳንዱ ወደ ቤቱ እንደተመለሰ በእስራኤል ሁሉ የነበሩ ካህናትም ሌዋውያንም ወደ ይሁዳ እንደመጡ ኢዮርብዓምና ልጆቹ ስላስለቀቋቸው እግዚአብሔር ካህናት እንዳይሆኑ ሌሎችም እግዚአብሔርን የሚያመልኩ ሁሉ ከሌዋውያኑ ጋራ ወደ ኢየሩሳሌም እንደተመለሱ እዛ ላይ እናያለን። ይሄም ኢዮርብዓም ለራሱ ኮረብታ መስገጃዎችን ለአጋንንት የሚሰዋ እንደነበረ ያው እምቦሶች ማለት እዛ ላይ ያለው ሁለት የወርቅ እምቦሶች ብሎናል በፊት መጽሐፍና እነዛን አድርጎ መስገድና ማምለክ እንደጀመረ ያንን መጽሐፉ ያሳየናል። ከዛ ሁለተኛ ዜና 12 ላይ የምናየው የግብጽ ንጉስ ሺሻቅ በኢየሩሳሌም ላይ እንደዘመተ በኢዮርብዓም ልጅ በሰለሞን ልጅ ላይ ማለት ነው እና መጥቶ እንደዘመተበት ይናገራል። እና ኢዮርብዓም መንግስቱ ግን እንደ ጸናች እንደ በረታ እግዚአብሔር ከሱ ጋርና ከህዝቡ ጋር ስለነበረ ነቢዩም ሻማያም ከሱ ጋር ነበረ እና እግዚአብሔር ይዋጋላችኋል፣ አትፍሩ፣ በከሺሻቅ እጅ እግዚአብሔር ያድናችሁ ይብዣችኋል ስላለ ይህም ንጉሱም በእስራኤል ስለተማም በእግዚአብሔር በእስራኤል አምላክ ስለተማመነ እግዚአብሔር ራሱ እንደረዳቸውና የግብፅን ንጉስ ሺሻቅን እንደ ተዋግተው እንዳሸነፉ እዛ ላይ እናያለን። የሮብዓም ዘመነ መንግስት ታሪክ ባጭሩ እዛ ጋም ተጽፎ እናያለን። እና በምዕራፍ 13 ላይ የምንመለከተው አብያ እና የኢዮርባአም ላይ የደረገውን ጦርነት ነው የምናየው። አብያ ማለት የዛኛው የኢዮርባአም ልጅ ነው። አይ ቲንክ እዚህ ጋር ላቆምና ኔክስት ዊክ ቀጥላለሁኝ። በአጠቃላይ እያየን የመጣ ነው መጽሐፉን ከእግዚአብሔር ሳይድ፣ ከመንፈሳዊ ሳይድ እግዚአብሔርን ከሚያመልኩ ሰዎች እግዚአብሔርን ሲሰሙት እግዚአብሔር ያለውን ሲያደርጉ ሰዎች እንዴት አድርገው እግዚአብሔርን መከተል እንደሚችሉ እና ከእግዚአብሔር ጋር ሰላም እንደሚሆኑ እግዚአብሔርን ግን የማይፈልግ የእግዚአብሔርን ሕግ የእግዚአብሔርን ስርዓት የሚነቅፍና የሚጠላ ሰው ለራሱ ጉዳት እንደሚሆንበት፣ ማንም አይጎዳም፣ ተጎጂው ያ ሰው ነው። ምክንያቱም እግዚአብሔርን አግኝቶ እግዚአብሔርን ማሸነፍ አይቻልም። ሰው ከእግዚአብሔር ጋር ቢጣላ ማን ያስታርቀዋል? ስለዚህ እግዚአብሔር ግን ከሰው ጋር ቢሆን ሰው ከማንም ጋር እግዚአብሔር ያሸንፍለታል፣ እግዚአብሔር ይዋጋለታል። ስለዚህ ይሄ መጽሐፉ ሊነግረን የፈለገው መንፈሳዊ የሆኑት ሰዎች ከእግዚአብሔር ጋር በሆኑ ጊዜ እንዴት እግዚአብሔር ይዋጋላቸው እንደነበር፣ እግዚአብሔር ከነሱ ጋር ስለሆነ ትላልቅ ነገስታትን አሁን ሺሻቅ ትልቅ ነገስ ነው፣ የግብጽ ንጉስ ትልልቅ ነው። በኋላ ግን በትንንሽ ነገስታት ሲሸነፉ ይታያል። ለምን? ከእግዚአብሔር ሲሸሹ፣ ከእግዚአብሔር ሲርቁ። ስለዚህ ከእግዚአብሔር ጋር መሆን፣ ከእግዚአብሔር ጋር አንድ ላይ መሆን፣ ከእግዚአብሔር ጋር መስማማት ለራስ ነው የሚጠቅመው። ለራስ ጤና ነው፣ ለራስ ሰላም ነው። በዚህ ምድር ሰላም ለመኖር ከእግዚአብሔር ጋር መስማማት ነው። ከእግዚአብሔር ጋር የሚጣላ ይደቃል። እግዚአብሔርን አግኝቶ ሰው እግዚአብሔርን ማሸነፍ አይችልም። እግዚአብሔር ምሕረቱ ለዘላለም ስለሆነ እግዚአብሔር ሰውን ስለሚታገስ ምሕረቱ ዘላለማዊ ስለሆነ ስለሚራራ ነው። እግዚአብሔር ትዕግስቱ ቁጣው ትዕግስቱን ይዞለት ስላለ ነው። እግዚአብሔር ቁጣውን በትዕግስቱ ጨብጦ የያዘ አምላክ ነው እንጂ ሰው በፊቱ መቆም አይችልም እግዚአብሔር ቢነሳ። ስለዚህ እግዚአብሔር ግን ምሕረቱ ለዘላለም፣ ስለዚህ ነው ሰዎች እንዲድኑ ሰዎች ከጥፋት ወደ ሕይወት እንዲመጡ እግዚአብሔር የሚፈልግ አምላክ ነው። እና በዚህ መጽሐፍ ጠቅላላ የምንማረው ያንን ነው። እግዚአብሔር ጋር የተጠጋ እግዚአብሔርን የሚሰማ ሰው እግዚአብሔርን የሚወድ ሰው ወደ እግዚአብሔር የሚጠጋ ሰው እንዴት እንደሚያተርፍ ነው በእነዚህ በነገስታቱ ታሪክ የምናየው እንጂ የነገስታቱን ታሪክ ለማጥናት አይደለም። እና መጽሐፉ ይህንን ነው የሚናገረው። እና መንፈሳዊ ፓርቱ በጣም እኔ ያየሁትና የተማርኩበት እንዴት ሰው ከእግዚአብሔር ጋር ከተስማማ ሊኖረው የሚችለውን ህይወት ነው ያየሁት። ሰላም ሆኖ መኖር ይችላል። ከጦርነት አርፎ መኖር ይችላል። በህይወቱ በሚመጣው በማናቸውም ነገር እግዚአብሔር ራሱ ይከላከለዋል። ስኬታማ ይሆናል። ሊሰራ ያሰበው ይከናወንለታል። ስለዚህ እነዚህ ነገስታት ሲያርፉ ነው አገራቸውን ምድራቸውን ሁሉ የሚሰሩት። እና ይገርማል፣ እስቲ ሄዳችሁ ዲቴል ብታጠኑት ሰለሞን ራሱ ባረፈ ጊዜ ነው አገሩን የሰራው። ዳዊት ራሱ ከጠላቱ ጦር ባረፈ ጊዜ እንትኑ ኢየሩሳሌምን ቢውልድ አደረጋት። የራሱን ቤት ሰራ፣ ከተማውን ሰራ፣ ህዝቡን ሁሉ ብዙዎቹን እያጠናችሁ ስትሄዱ ጎተራ ይሰራሉ፣ ብዙ አዳዲስ ስራዎች ለምድራቸው ይሰራሉ። ግን በጦርነት ላይ ሲሆኑ ግን ምንም ነገር መሰራት አይችልም። እንደውም ከመጥፋት በስተቀር ሰዎች ይሞታሉ፣ ንብረት ይባክናል፣ አገር ይወድማል። ግን ሰው ከእግዚአብሔር ጋር በሚስማማበት ጊዜ ነገስታትም ሆኑ ሰዎች ወደ እግዚአብሔር ሲቀርቡ እግዚአብሔር ከነሱ ጋር ስለሚሆን ዙሪያቸውን እሱ ነው የሚጋረዳቸው፣ እሱ እንደሚዋጋላቸው። አሁንም እዚህም መጽሐፉ ዲቴል ያንን ነው የሚናገረው። እግዚአብሔር ራሱ ተዋጊ ነው፣ ስሙም እግዚአብሔር ነው። ራሱ ይዋጋል፣ የሚዋጋ አምላክ ነው። ሲዋጋ በምን ትዋጋለህ አይባልም፣ በራሱ መንገድ እግዚአብሔር ይዋጋልና ያንን ነው የሚነግረን። የእግዚአብሔር ስም ብሩክ ይሁን። ኔክስት ዊክ ከቆምኩበት እቀጥላለሁ፣ ከምዕራፍ 13 እቀጥላለሁኝ። እና የእግዚአብሔር ስም ብሩክ ይሁን። እኔ ጸልዬ ጨርሳለሁኝ። እግዚአብሔር አምላካችን ሆይ እናመሰግንሃለን ስለዚህ ጊዜና ሰዓት። በናዝሬቱ ጌታ በኢየሱስ ስም እግዚአብሔር ሆይ ለዚህ ሕዝብ ስለተላከ ቃል አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም ክብርን፣ ምስጋናን፣ ኃይልን ሁሉ ጠቅልዬ ላንተ ሰጥሃለሁ። ጌታ ሆይ በሩም ውስጥ ስላሉት ወንድሞቼ እህቶቼ ስለ ሁሉ አመሰግንሃለሁ። ክብርን ሁሉ ላንተ ሰጣለሁ። በከበረው ደምህ እያንዳንዳችንን ስለያዝከን ስላቀፍከን እግዚአብሔር ልጆች እንድንባል ስለረዳህን እናመሰግንሃለን። ክብር ላንተ ከዘላለም እስከ ዘላለም ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን። የእግዚአብሔር ስም ብሩክ ይሁን። ወገኖቼ ተባረኩ። ክብር ሁሉ ለእግዚአብሔር ተጠቅሎ ይሁን። አሜን።